Gambino B.O.A.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ታክሲዋ ሞልታለች። መስታወት አራጋውም እዚህ ጋቢና አብራኛለች።
ሰላም እንደምናመሻችሁ። በዛሬው የጋቢና ጉዞ በኢትዮጵያ ዋና ዋና የማህበረሰብ የመገናኛ ብዙሃን መዘጋታቸውንና የመንግስቱን መግለጫ ከትንተና ጋር ይዘናል።
ኢትዮጵያውያን በሰሜን አሜሪካ የተለያዩ ከተሞች ተሰባስበው ዓመታዊ የስፖርትና የባህል ዝግጅቶቻቸውን እያከበሩ ነው። በቶሮንቶ ካናዳ
እንዲህ ያለ ፉክክር ማየት ቀላል አይደለም። መጨረሻ ላይ ብርቱ እልህና ፉክክር የታየበት ጨዋታ አሳይተውናል። ያው ማሸነፍ መሸነፍ በመኖሩ ለዋንጫ የቀረቡት ሁለቱ መለየት ነበረባቸው።
እንዲሁም በዋሽንግተን ዲሲና አካባቢዋ የተካሄዱትን የስፖርት ውድድሮችና የባህል ዝግጅቶች በስፋት በመገኘት ዘግበናል።
ወጣት የሆኑትን ኢትዮጵያኖች አእምሯቸው በጥሩ ሁኔታ እንዲቀረጽ ከመጥፎ ተግባር ተወግደው በኢትዮጵያዊነታቸው ኮርተው ኢትዮጵያ የሚለውን ነገር ባህላቸውን፣ ምግባቸውን፣ ሙዚቃቸውን ሁሉ የሚያኮራ
የዛሬዋ የጋቢና ታክሲ ሙሉ ናት። ኢትዮጵያዊት የባህል ሙዚቀኛ ማሪቱ ለገሰን ይዘናል።
ህዝቡ በጣም በሰፊው ነው ያሰቡልኝ። ወደፊት የምቋቋሙበትን አገሬ ገብቼ የምደራጅበትን ምናምን የምልበትን አስበውልኛል እና ነይ ነው የሚሉት ህዝብ የተጠራይ ደግሞ ሄዳለሁ።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። የሶማሊያው የሽብር ቡድን አልሸባብ ሜርካ የምትባለውን ቁልፍ የወደብ ከተማ መያዙን ባለስልጣናትና ነዋሪዎች አስታወቁ። ሜርካ ከዋና ከተማይቱ መቋዲሾ በስተደቡብ 100 ኪሎ ሜትሮች ርቀት ላይ የምትገኝ ወደብ ነች። የመንግስቱና የአፍሪካ ህብረት ጦሮች ተቆጣጥረዋት የነበረችውን ሜርካን ዛሬ ማለዳ ላይ ለቀው ሲወጡ አልሸባብ ባይደዋን ከተማ ከተቀማ ወዲህ አቶት የቆየውን የባህር መውጫ በር አግኝቷል። በከባድ ሁኔታ የታጠቀ የአልሸባብ ጦር የከተማይቱን ዋና ዋና ኬላዎች መቆጣጠሩንና ታጣቂዎቹ በከተማይቱ አደባባዮች ላይ ባንዲራቸውን መስቀላቸውን የሜርካ ነዋሪዎች ለአሜሪካ ድምጽ ገልጸዋል። የአልሸባብ ተዋጊዎች ሜርካን መያዛቸውን የደቡብ ምዕራብ ሶማሌ ፌዴራል ክልል የጸጥታ ሚኒስቴር አብዲፋታህ ኢብራሂም ጊሴ ከቪኦኤ ጋር ቃለ ምልልስ አድርገው አረጋግጠዋል። አልሸባብ ሜርካን ሲይዝ ካለፈው የካቲት ወዲህ ሁለተኛው ጊዜ መሆኑ ነው። የመንግስቱና የአፍሪካ ህብረት ወታደሮች ከተማይቱን የለቀቁበት ምክንያት ገና በግልጽ ባይታወቅም የአልሸባብ ተዋጊዎች ግን ከመቋዲሾ በስተ ምዕራብ 40 ኪሎ ሜትር ላይ የሚገኘውንና ቀድሞ ወህኒ ቤት የነበረ የላንታቡር ወታደራዊ መደብ ወረው ለአጭር ጊዜ ተቆጣጥረው እንደነበር ታውቋል። ከ150 በላይ ሰዎች የተገደሉበትና ያችን አገር ከዚህ ቀደም አያሌ ሺዎች ወዳለቁበት የሲቪል ብጥብጥ እንዳይመልስ ስጋት ያደረሰው ውጊያ እንዲያቆም የደቡብ ሱዳን ፕሬዚዳንት ሳልቫኪር ትእዛዝ ሰጡ። የጠብ ማስቆሚያ አዋጅ በሚል በዛሬው ዕለት በወጣው ባለ ሁለት ገጽ ድንጋጌ አንጃ ለይተው ሲዋጉ የሰነበቱት ሁለቱ ወገኖች በአገሬው ሰዓት ከምሽቱ 12 ሰዓት አንስቶ ውጊያ እንዲያቆም የሚያዝ ነው። የሁለቱ ጎራ የጦር አዛዦች ተዋጊዎቻቸውን እንዲቆጣጠሩ፣ የሲቪሎችን ህይወት ደህንነት እንዲያረጋጉና በወታደሮቻቸው ኢላማ የሚደረጉ የጎሳ ቡድኖች ካሉም ጥበቃ እንዲደረግላቸው ያዛል። ሰሜን ኮሪያ ከዩናይትድ ስቴትስ ጋር ያላትን የዲፕሎማሲያዊ ግንኙነት የመጨረሻ መገናኛ መስመር በሰጠሰች። ሰሜን ኮሪያ እርምጃውን የወሰደችው ዩናይትድ ስቴትስ ሰሜን ኮሪያ ውስጥ ይፈጸማል በምትለው የሰብአዊ መብቶች ረገጣ ምክንያት በሀገሪቱ መሪ ኪም ጆንግ ኡን ላይ ለጣለችው ማዕቀብ እንደ አጸፋዊ መሆኑ ተገልጿል። ኒውዮርክ በሚገኘው የተባበሩት መንግስታት ድርጅት አማካኝነት ከዋሽንግተን ጋር ትገናኝበት የነበረውን የመጨረሻውን መስመር ማቋረጧን ለአሜሪካ ዛሬ ማሳወቋን ፒዮንግያንግ አመልክታለች። የእንግሊዝ የሀገር ጉዳይ ሚኒስትር ቴሬሳ ሜይ ስልጣናቸውን እንደሚለቁ ያሳወቁትን ጠቅላይ ሚኒስትር ዴቪድ ካሜሮንን ለመተካት ብቸኛ እጩ ሆነዋል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። አብረናችሁ የምናመሸው ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ካድማስ እንሻገር እንላችኋለን።
ጋቢና ቪኦኤ Let's cross boundaries together.
ወደ ቀዳሚው ዝግጅታችን እንለፍ። ባሳለፍነው እሁድ የተጀመረው የእግር ኳስ ውድድር ከትናንት ወዲያ ቅዳሜ ተጠናቋል። ባልደረባችን አዲሱ አበበ ከካናዳ ቶሮንቶ በዝግጅቱ ላይ ተገኝቶ ሳምንቱ ሙሉ መረጃዎችን ሲያደርሰን ነበር። ለጋቢና በዚህ ፕሮግራም ላይ ባጭሩ ይዘነዋል። በድምጽ ጥራት የሚናገሩትን ሰዎች እኛ ራሳችን ቀርተን ነው የምናሰማችሁ። ለጥራቱ ይቅርታ እንጠይቃለን።
ያሰብኩትና እየሆነ ያለው በጣም ይለያያል። እርግጥ ነው ተጫዋቾቹ ለመሸናነፍ የሚያደርጉት ትግል በጣም የሚያስደስት ነው። እንዲህ ያለ ፉክክር ማየት ቀላል አይደለም። መጨረሻ ላይ ብርቱ ልህና ፉክክር የታየበት ጨዋታ አሳይተውናል። ያው ማሸነፍ መሸነፍ በመኖሩ ለዋንጫ የቀረቡት ሁለቱ መለየት ነበረባቸው።
የዚህ በሰሜን አሜሪካ የኢትዮጵያውያን ስፖርትና የባህል ፌዴሬሽን ዓመታዊ በዓል ፍጻሜ ሁሌም የፍጻሜው ጨዋታ ነውና ለዚህ የፍጻሜ ጨዋታ የተወዳደረውና የዘንድሮውን 33ኛ ዓመታዊ ውድድር ዋንጫ ባለቤት የሆነው የሎስ አንጀለስ ቡድን አሰልጣኝ መንግስቱ ሁሴን ነው ቀደም ሲል የተደመጠው። መንግስቱ ሁሴን ቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋች ብቻ አይደለም፣ በቡድን ደረጃም የቡና ቡድን ተጫዋች እንደነበር ይታወሳል። ይሄ ቡድን እንደ አውሮፓ አቆጣጠር በ2010 ያገኘውን ዋንጫ እንደገና ከስድስት ዓመት በኋላ መልሶ መውሰዱ ነው። ለተዘዋዋሪ ተብሎ ወይም ተዘዋዋሪ ዋንጫ የሚባለውንም ዘንድሮ የሎስ አንጀለስ ስታር ቡድን አግኝቷል። የብዙ ተመልካቾች ግምት የቨርጂኒያ ቡድን አሸናፊ ይሆናል ነበረ። ከሰሞኑ እንቅስቃሴ አንጻር የኤልኤ ስታር ግን በቅዳሜ ግጥሚያው የጨዋታ ብልጫ አሳይቶ ነው በብዙ ግብ ያሸነፈው። በነገራችን ላይ የሎስ አንጀለስ ስታር ቡድን ቀደም ሲል ከመስራቾቹ አንዱ የሆነው የቀድሞ የብሔራዊ ቡድን ተጫዋች ፍስሐ ወልደ አማኑኤል ነው። ፍስሐ ወልደ አማኑኤል ይህንን ቡድን ከመጀመሪያው ጀምሮ ማሰልጠን ብቻ ሳይሆን ወጣቶችን አሰባስቦ በትልቅ ደረጃ የአንደኛ ዲቪዥን ተሰላፊዎች እንዲሆኑ ያደረጋቸው ነው እና ቀድሞ አንተ ያሳደግካቸው ወጣቶች ምንም እንኳን የዘንድሮቹን እነዚህን ባታውቃቸውም ምን አስተያየት አለ ስለ ሎስ አንጀለስ ቡድን ስታር ብዬ ጠይቄው ነበረ። ፍስሐ የሚከተለውን ገልጾልኛል። እንደገለጽኩት ታዲያ ፍስሐ ወልደ አማኑኤል ነው እነዚህን ተጫዋቾች ለዚህ ደረጃ ያበቃቸው። ዳኝነት ላይ ቀልድ አላውቅም፣ ጨዋታ ውስጥ ፍጹም ሌላ ሰው ነኝ የምትለው አልቤተር ትራስ ገብረ ዮሐንስ ነበረች የቅዳሜውን የሻምፒዮና ውድድር የዳኘችው። አልከበደኝም ብላኛለች።
መዳኘቱ ከባድ አይደለም፣ ግን በመሀል ችግር ነበረ። ግን ያው በሰላም ተፈጽሟል።
የሁለተኛ ዲቪዚዮን ተወዳዳሪዎችም ለዋንጫ ያደረጉት ግጥሚያ ድንቅ ፉክክር ታይቶበታል። የሜሪላንዱና የቅዱስ ሚካኤል ቡድኖች ያደረጉት ፉክክር በተለመደበላቸው ጊዜ ባለመሸናነፋቸው በፍጹም ቅጣት ምት ነው የተለያዩት። ቅዱስ ሚካኤል የዋንጫ ባለቤት ሆኗል። በነገራችን ላይ ሁለቱም ቡድኖች ታዲያ ወደ አንደኛ ዲቪዚዮን አልፈዋል። ከዚህ ቀደም እንደገለጽኩት ከሌሎች ጋርም ያደረግኩትን ውይይት ከኳሱ ጋር በተጓዳኝ በተካሄዱ እንቅስቃሴዎች ላይ ተገኝቼ ያነጋገርኳቸውን እንግዶች በሌላ ዝግጅት ለማቅረብ እንሞክራለን። የዘንድሮው 33ኛ ዓመታዊ በዓል ግን ከሞላ ጎደል በስኬት ተከናውኗል ማለት ይቻላል። እርግጥ ነው ክንጅት የጎደለበት መናበብና ተወያይቶ ተመካክሮ መስራት የሌለበት ሁኔታ አልታየም አይባልም። ያ ብቻ አይደለም፣ ከህዝብ የቀረበ ቅሬታ በመስተንግዶና በተለይም ወደ ሜዳ ለመግባት የነበረው ክፍያ ጥቂት የማይባሉ ታዳሚዎችን ቅር አሰኝቷል። ይህ ሁሉ የፌዴሬሽኑን አመራርና የዘንድሮውን በዓል አዘጋጅ ኮሚቴ ኃላፊዎች የሚጠይቅ መልስ ማብራሪያ የሚሰጥበት ወይም ሊሰጥበት የሚገባ ነውና ወደፊት እንነጋገርበታለን። ለአሁኑ የከርሞ ሰው ይበለን በማለት ዝግጅቴን ላብቃ። ለአሜሪካ ድምፅ ራዲዮ አዲሱ አበበ ነኝ።
በሰሜን አሜሪካ የኢትዮጵያውያን የባህልና የስፖርት ፌዴሬሽን ስፓና የ33ኛ ዓመት ፌስቲቫሉም በካናዳ ቶሮንቶ አካሂዷል። ባሳለፍነው እሁድ የተጀመረው ይህ የእግር ኳስ ውድድር ከትላንትና ወዲያ ተቀዳሚ ተጠናቋል። ይህንን ዘገባ አዲሱ አሰምቶን ነበር። አሁን ደግሞ በመቀጠል ሄኖክ ወደ ቨርጂኒያ በመሄድ አሌክሳንድሪያ ቨርጂኒያ እየተካሄደ ያለውን አምስተኛው የመላ ኢትዮጵያውያን የስፖርት ማህበር ቁጥር አንድ ዝግጅት እንደ ቶሮንቶ በርካታ ሰዎች የተሰባሰቡባት አልነበረም። በኢትዮጵያ ቀን አቆጣጠር አርብ ዕለት ሄኖክና ሱራፌል በስፍራው ተገኝቶ ተሳታፊዎችና አዘጋጆቹን አነጋግረው ነበር። ከመስራቹ አንዱ አቶ አብነት ገብረ መስቀል፣ ከአስተባባሪዎችም እንዲሁ ሌሎችንም አነጋግረናል። ወደ ዝግጅቱ እንለፍ።
አቶ አብነት፣ አንተ በዩናይትድ ስቴትስ በኖርክባቸው ጊዜ ኢትዮጵያውያን ባህል፣ ሙዚቃ፣ ስፖርት፣ ህዝቡ አንድ እንዲሆን ስትሰራ ቆይተሃል። አሁን ወደ ኢትዮጵያ ከመግባት በፊት በነበረው ጊዜ፣ አሁን ተመልሰህ ስትመጣ ግን ካናዳ ዝግጅት አለ፣ ብዙ ሰውም ወደዛ ነው እየሄደ ያለው። እዚህ አነስ ያለ ቁጥር ያለው ሰው ቢሆንም ኢትዮጵያዊ ይሰባሰባል እና እንደዚህ መከፋፈሉን ስትመለከት እንደው ለአንተ በግልህ ምን አይነት ስሜት ያሳድራል?
ወለዴ፣ አንደኛ አሁን ባለሁበት ደረጃ እኮራለሁ። ለምን? የመጀመሪያ አላማዬ እግር ኳስ ከፖለቲካ ውጪ እንዲሆን ነበረ። ስንመሰርትም ያንን ፌዴሬሽን ከሃይማኖት፣ ከጎሳ፣ ከፖለቲካ ውጪ በነጻነት ኢትዮጵያውያኖች መጥተው እንዲሰባሰቡና እንዲገናኙ የሳመር ጊዜያቸውን እዚህ አመተው እንዲያሳልፉ በማለት ላባችንን አፈሰን ገንዘባችንን አጠፍተን ብዙዎች በተለይ የተሰረስነው ሰዎች አላማችን ይሄን ነበረ። መጨረሻ ላይ ከዚህ በፊት በሰባ ውስጥ በአንድ ወቅት ፖለቲካ ገብቶ ፉትቦሉን ውስጥ እንደ ጉምተው ነው ጠፍቶ ነበር። እንደገና ነው በ78 በ79 ላይ አመተ ነው በ84 እና በ85 ፌዴሬሽን መስርተን የቀጠል ነው። ይህ ነገር እንዳይሆን እኔ ራሴ አትላንታ ላይ ሄጄ በመገኘት የኤስኤፍኤን ስብሰባ ላይ በመገኘት ተማጥኛቸው ነበረ። እንደዚህ አይነት ነገር ይከፋፍለናል፣ ይሄን አንፈልግም። ከዚህ በፊት የደረሰውን ፖለቲካ ምን እንዳደረሰብን ምሳሌ በመስጠት ከዛ እንዲቆጠቡ ሞክሬ ነበር። ግን ያን ሲመኙ የነበረው የፖለቲካ ኃይል ሀይጃክ አድርጎታል ለማለት እችላለሁ። እና ያንን ወሰደ። እኔ ወኩሬ እኔ ባጠፋው እኔ ብከፋፍለው ኖሮ አዝን ነበር፣ ስሜት ይጎዳል። ግን ብዙ ወጣቶች ወደ 750 የሚሆኑ ወጣቶች እና እዚህ በርካታ ቁጥሩ ማነሱ አለም እዛም ቢሆን በአነሳ ቁጥር ነው ጀምረን ላይ ደረስ ነው። በአንድ ጊዜ ሮም አልተገነባችም፣ በአንድ ጊዜ ኤሳዋን አይገነባም፣ አመታት ይበዛሉ። ልክ
በጣም ነው የምናመሰግን።
እኔም አመሰግናለሁ።
አብረሽ እንዴት ነው?
እግዚአብሔር ይመስገን ደህና ነኝ።
እንዴት ነው ዝግጅቱ ዛሬ ምን ይመስላል? ቤተሰብ ይዘህ ነው እዚህ ያለው?
አዎ፣ ደስ ይላል፣ በጣም ደስ ይላል። ብዙ ሰው ፋሚሊ ይዘው የመጣ ሰው አለ። ጥሩ ነው። በጊዜ እንደዚህ መሆኑም በጣም አሪፍ ነው። ህፃናቶቹም ካልቸራቸውን በደንብ እንዲያውቁ ምክንያት ይሆናል።
ሰሌና ሚያውየን
ስለ ኢትዮጵያ ዛሬ ለምንድን ነው የመጣችሁት? ዋይ ዲድ ዩ ካም ሂር ዛሬ?
Is it fun? Really fun.
Can I get a high five? Thank you.
ስሜ ብስራት ገብረ መስቀል ነው። የመላው ኢትዮጵያ ስፖርት ማህበር አንድ
ሲኢኦ ነኝ ማለት ዋና ስራ አስኪያጅ።
እንግዲህ ዘንድሮ ዝግጅታችሁ ምን ይመስላል? ከመቼስ ከመቼ ነው? ምን ያህል ቡድኖች ተካፍለዋል? አጠቃላይ ያለውን ሁኔታ ያስረዳል።
ዝግጅቱ የተጀመረው ባለፈው እሁድ ጁላይ 3 2016 ነው። 18 ቡድኖች ተካፋይ ናቸው። ከተለያየ ስቴት ነው የመጡት። አንደኛው ቡድን አበበ ቢቂላ የሚባለው ከኢትዮጵያ ድረስ የመጣ ቡድን ነው።
እንግዲህ የዚህ ዝግጅት አላማ ምንድነው? በዋሽንግተን ዲሲ አካባቢ ሆነ በሌሎች አካባቢዎች ያሉ ኢትዮጵያውያንን እንደዚሁም በኢትዮጵያ የሚኖሩ ኢትዮጵያውያንን ማካታቸዋለሁ። እንደምመለከተው ከሆነ አላማችሁ ምንድነው? ለማህበረሰቡ ምን ግልጋሎት ይሰጣል?
እንግዲህ አላማችን ኢትዮጵያኖችን ማሰባሰብ ነው። ኢትዮጵያኖችን ማሰባሰብ ሲባል በስፖርት አማካኝነት ከሃይማኖት፣ ከፖለቲካ፣ ከጎሳ፣ ሌሎችም ከፋፋይ ከሆኑ ነገሮች ነፃ የሆነ ድርጅት ሆኖ ወጣት የሆኑትን ኢትዮጵያኖች አእምሯቸው በጥሩ ሁኔታ እንዲቀረጽ ከመጥፎ መጥፎ ተግባር ተወግደው በኢትዮጵያዊነታቸው ኮርተው ኢትዮጵያ የሚለውን ነገር ባህላቸውን፣ ምግባቸውን፣ ሙዚቃቸውን ሁሉ የሚያኮራ በተለይ ባህሪ አንድነታችን ኢትዮጵያዊነታችን በጥሩ ሁኔታ እንዲንጸባረቅ ኢትዮጵያዊነት የሚቆራበት እንጂ የሚታፈርበት ነገር እንዳልሆነ እንዲገነዘቡ እና ጥሩ ዜጋ ለማፍራት።
ስሜ ፋሲል አረጋ ይባላል። የምኖረው ዋሽንግተን ዲሲ አካባቢ ነው። ዛሬ እዚህ የመጣሁት ኤሳዋን ከተመሰረተ ጀምሮ ብዙ ወሬዎች ይወሩ ነበርና ይሄ ኢትዮጵያን ህዝብ የሚከፋፍል ነገር ለማየት ነው የመጣሁትና ይሄ ከእንደዚህ ከመከፋፈል ከእንደዚህ ከመበታተን ያለውን ድክመት አስተካክሎ ደካማ ጎኑን አበጅቶ ኢትዮጵያዊነትን አንድ ማድረግ ነው እንጂ እኔ አሁን ዛሬ እዚህ ቦታ ላይ ስመጣ ያየሁት የትግራይ ልማት ስብሰባ ወይም የኢህአዴጎች ጉባኤን የመሰለኝ ጠቅላላ ማየው። ይኸው እስከ ዘፈኑ ጀምሮ ትግርኛ ነው፣ ግን ከዚህ በፊት አማርኛ ዘፈንም ነበር። ግን ይሄ ነገር የትም አያደርሰንም። ተቻችለን አንድ ሁነን ኢትዮጵያዊነታችንን ብናጠነክር ይሻላል።
ያው እንደዛ ስባታል ባላሎ የዋሽንግተን ዲሲ አካባቢ ነው የምኖረው። ብዙ ሰው የለም እንደ ድሮ። ከአመት አመት እየቀነሰ ነው የሚሄደውና ይሄንን የሆነበት ምክንያት ደግሞ አሁን ያለው የኢትዮጵያ መንግስትን የሚወክል ባንዲራ የለም። ከዛ ያለ ሰውም በዚህ ምክንያት ብዙ ቅሬታ ያለው ሰው ስላለ ለምን የኢትዮጵያ ባንዲራ እንደማያደርጉ አይገባኝም። ማለቴ አሁን ያለውን መንግስት የሚወክል ባንዲራ ማለቴ ነው።
ጋቢና ቪኦኤ ከአሜሪካ ድምፅ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ እንዴት እንደምታገኙን እንንገራችሁ። ፍሪኩዌንሲ 12.399 ኤፍኢሲ 56ኛ ሲምቦል ሬት 27.5 ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
በኢትዮጵያ አብይ የማህበራዊ መገናኛ ብዙሃን ገጾች ተዘግተዋል። የኢትዮጵያ መንግስት ለዚህ የሰጠው ማብራሪያ የሁለተኛ ደረጃ ትምህርት መልቀቂያ ፈተና የሚወስዱ ተማሪዎች በፈተናቸው ላይ እንዲያተኩሩ ታስቦ ነው ይላል። የኢትዮጵያ መንግስት ኮሚኒኬሽንስ ጉዳይ ጽህፈት ቤት በድረገጹ እንዳሰፈረው የ12ኛ ክፍል ማጠናቀቂያ ብሔራዊ ፈተና በድጋሚ ተሰረቀ በሚል የሐሰት መረጃ ተሰራጭቷል። መንግስት የተሰረቀ ፈተና አለመኖሩን ቢያረጋግጥም ሆን ተብሎ የሚሰራጩ መረጃዎች ተማሪዎችንና ወላጆችን እየረበሹ ይገኛሉ ይላል። እስክንድር ፍሬው ከአዲስ አበባ የሚከተለውን ዘገባ አጠናቅሯል።
አድማጮቻችን፣ እዚህ ላይ የድምጽ ጥራት ችግር አለን። ምክንያቱም በኢንተርኔት ኢትዮጵያ ውስጥ በጣም እንዳስቸገረ ነው የሰማ ነው። በዛ የተነሳ በስልክ የተቀዳ ነው። ለድምጹ ጥራት ይቅርታ እንጠይቃለን።
ለሁለት ጊዜ የተላለፈው የከፍተኛ ትምህርት መግቢያ ፈተና ነው ዛሬ የተጀመረው። መንግስት ለዚህ ፈተና ካደረጋቸው ዝግጅቶች አንዱም ማህበራዊ ድረገጾችን መዝጋት መሆኑ ታይቷል። ፈተናው ሊጀመር ጥቂት ቀናት ሲቀሩት አንስተው ፌስቡክ እና ቫይበርን የመሳሰሉ ማህበራዊ መገናኛዎች አለመስራታቸው የተጠቃሚዎች መነጋገሪያ ሆኖ ነው የቆየው። ለፈተናው ሲባል የማህበራዊ ድረገጾችን የመዝጋት እርምጃ መውሰዱን መንግስት ይፋ ያደረገው ገና በትናንትናው ዕለት ነው። የከፍተኛ ትምህርት መግቢያ ፈተናው በተረጋጋ መልኩ እንዲካሄድና እየተናፈሱ ያሉ ውዥንብሮችን ለመግታት ሲባል መንግስት የማህበራዊ ድረገጾችን እንዲዘጉ ወስኗል ይላል በመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የወጣው መግለጫ። ፈተናው እስኪጠናቀቅ የሚቆየው ይሄው ረምጃ የተለያዩ የህብረተሰብ ክፍሎችን አስተያየት መነሻ ያደረገ መሆኑንም መግለጫው አመልክቷል። ይህ የመንግስት መግለጫ የወጣው ፈተናው በድጋሚ መውጣቱን የሚገልጹ መረጃዎች መሰራጨት በጀመሩ ማግስት ነው። የትምህርት ሚኒስቴር መረጃዎቹ የተሳሳቱ መሆናቸውን ገልጿል። የትናንቱ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት መግለጫም መረጃውን አሰራጩ ያላቸውን ወገኖች ኮንኗል። አንዳንድ ኃላፊነት የጎደላቸው አካላት እንደ ፌስቡክ ያሉ መገናኛዎችን በመጠቀም ተማሪው ተረጋግቶ እንዳይፈተን የሚያደርጉ መረጃዎችን እያሰራጩ ነው ብሏል። ፈተናው እንደተጠናቀቀ ማህበራዊ ድረገጾቹ የሚከፈቱ መሆኑንም አስታውቋል። መንግስት ለምንም ዓላማ ድረገጾችን መዝጋቱን በይፋ ሲናገር ያሁኑ የመጀመሪያው ነው። የማህበራዊ ድረገጾች አለመስራት ያማረራቸው በርካታ ተገልጋዮች ቅሬታቸውን ሲያንጸባርቁ ተስተውሏል። ምክንያቱም ሳያውቁም ነው እስከ ትናንት ድረስ የዘለቁት። ዛሬ ያነጋገርኳቸው አንዳንድ ተፈታኝ ተማሪዎች ግን በእርምጃው አዎንታዊ ጎን ላይ ማተኮር መርጠዋል። ያቤት አለማየሁ ከእነዚህ አንዱ ነው።
ማለት ያው ተማሪዎች የውሸት ወጣ የተባለው ፈተና ሰንትን ተዳርሶ ተማሪዎች ከጥናታቸው እንዳይሰናከሉ የሚል ነው እንደዘጋ የተባለ እና ትክክል ነገር የሰሩ ይመስለኛል።
ግን ህይወት እያዘናጋ ነበር
ማለት አዎ፣ ያው መጀመሪያ ወጣ ምናምን ነገር ሲባል መቼስ ያጠናሩ ምንናም ያሰሳ አይነት ነገር ስሜት ይፈጥራል። ያው መንግስታን ነገር እንትን ማለት ማሳወቁም ለብዙ ተማሪዎች ጠፋሉ ብዬ አስባል።
እስራኤል ሀይሉ የተባለ ሌላ ተፈታኝ ተመሳሳይ አስተያየት አንጸባርቋል።
በጣም ተሰንባለሁ፣ ምክንያቱም ተማሪዎች ውዥንግብ ተፈጥሮ ነበር። በአግባቡ ማጥናት አልቻሉም ነበር አብዛኛው ተማሪ የሚጭመት፣ ምክንያቱም እዚህ ገበታ ፈተና አለ፣ ሌላ ተማሪ ፈተናውን እየሰራ እኔ ሌላ ለማጥናት ምናምን የሆነ ኮንሰንትሬሽን ራስ ላይ ነው። ስለዚህ ሶሻል ሚዲያዎች መዘጋታቸው እንደዚህ ደግሞ በልፋቱ ጥሩ ብሎ ማግኘት ለሚችል ለሚፈልግ ተማሪ
ፈተናው ሲራዘም የተለያየ አስተያየት ነበር የነበረው። አሁን ኦሮሚያ አካባቢ ያሉ ተማሪዎች መራዘሙን ደግፈው ነበር ከነበረው ሁኔታ ባለ ማጥናታቸው አዲስ አበባ አካባቢ ቅሬታ ነው የነበረው። አሁን እንግዲህ እያልከኝ ያለው አሁን በቅሬታ ውስጥ አይደለም የተፈተን ነው እንኳንም ተራዘመ በሚል ስሜት ነው ያልከኝ። ሁለታችሁ ጋር ሳለች ሁለት
ማለት እንደዚህ አይነት ስሜት በመጀመሪያ አካባቢ ያ በዚህ አይነት በተደረገ ፈተና አይነት ስም በራዘሙ ጥሩ ስሜት ፈጥሮልናል። ማለትም ብዙ ነገሮችን እንድናይ እድል ሰጥቶናል ብዬ አስባለሁ እና ጊዜውም እኛል እንትን የተጋነነ ነው ብዬ አላስብም። የተራዘመበት ማለት ለእነሱም ለሆነ ክልል ለሚሰራሽን ግለኛም እኛል እንትን ወደ ግሬታ የሚወስድ አይነት እንትን ጊዜ ተራዘመ ብዬ አላስብም።
ዛሬ የተጀመረው የከፍተኛ ትምህርት መግቢያ ፈተና ከግንቦት 22-25 መሰጠት የነበረበት ነው። ፈተናው በተለያዩ ማህበራዊ ድረገጾች በመውጣቱ ግን እንዲቋረጥና ከሰኔ 27-30 እንዲሰጥ ተወሰነ። በፈተናው መውጣት ኃላፊነቱን የወሰዱና በኦሮሚያ በነበረው የተቃውሞ እንቅስቃሴ ምክንያት የክልሉ ተማሪዎች በበቂ ሁኔታ አለመዘጋጀታቸውን የገለጹ ወገኖች ግን አሁንም ተጨማሪ ጊዜ እንደሚያስፈልግ አሳሰቡ። አዲሱ የጊዜ ሰሌዳ ከረመዳን ወር በኋላ የሚመጣና በኢድ አልፈጥር በዓል ወቅት የሚውል መሆኑንም ተናገሩ። ትምህርት ሚኒስቴርም የጊዜ ሰሌዳውን ለሁለተኛ ጊዜ አራዘመ። የሰጠው ምክንያትም ከኢድ አልፈጥር በዓል ጋር ተገጣጥሟል በሚል ከኢትዮጵያ እስልምና ጉዳዮች ጽሕፈት ቤት ጥያቄ መጥቷል የሚል ነበር። እናም ለሁለት ጊዜ ተራዝሞ እነሆ ከዛሬ 4 ቀን ጀምሮ እንዲሰጥ የግድ ሆኗል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በዚህ ላይ የባለሙያ አስተያየት ይዘናል። በአዲስ አበባ ዩኒቨርሲቲ መምህር የሆኑት አቶ አበባው አያሌውን ጽዮን አነጋግራለች።
አንደኛ እንግዲህ መቼም ዘንድሮ ትልቅ ሀገራችን ደረጃ በጣም መጥፎ ክስተቶች የተከሰቱበት ነገር ነው። የመጀመሪያው ያን ያክል ህዝብ ተራበ፣ በምግብ ራሳችን እንችለናል ተባለ። ያ ሁሉ አልሆነም። በምግብ ራሱን የቻለ ሀገር ምግብ በተፈጥሮ ችግርም ይሁን ማጠራቀም ሳይችል ጎተራዎች ባዶ ሆነው መግዛት የሄደ መንግስት ነው። ሁለተኛው ደግሞ እንግዲህ ሲደረጉ ማናያቸው ነገሮች ከዚህ በፊት ተደርገው ማያውቁ የትውልድን እውቀት የትውልድን ቀጣይነት የሚያስቸግሩ ነገሮች እየተፈጠሩ ነው። አንደኛው እንግዲህ ከዚህ በፊትም ሰምተን ማናውቀው ነገር የትኛው ነው? የአገር አቀፍ ፈተና ተሰርቆ ወይንም ተጭበርብሮ ወጥቶ በማህበራዊ ሚዲያዎች ተገለጸ። ይሄ ምንድን ነው የሚያሳየን ብንል፣ አንደኛ መንግስት ሚናውን እየተወጣ አይደለም። መንግስት የሚጫወተውን ሚና ትውልድን የመቅረጽ አገሪቱን የማስተዳደር ሚና እየተጫወተ አይደለም ብለን እንወስዳለን። ሁለተኛ ግን ትልቁ ነገር ምንድን ነው? በሀገራችን እንግዲህ አንድ የትምህርት ስርዓት ሲዘረጋ ከነግሳንግሱ ነው መዘርጋት ያለበት። አንድ ልጅ ከዚህ ተነስቶ እዚህ ድረስ ይደርሳል። ይሄን ተምሮ ይሄን ተፈትኖ ተብሎ ወደፊት መንግስት ተልሞ ያስቀምጣል። ያን መንግስት የተለመውን ነገር ራሱ ማስቀጠል አቃተው። በዚህ ጊዜ ምንድን ነው ማሰብ ያለብን? መንግስት አንደኛ ስርዓተ ትምህርት ማለት የሀገር ህልውና ነው። አንድ ሀገር ልትቆመው የምትችለው በምታስተምረው በምታሰለጥነው ዜጋ ነው። አንድ ዜጋ ሲማር መጀመሪያ የሚማረው ለራሱ ብሎ ነው። በስርዓተ ትምህርቱ ይማራል፣ ያን እውቀት ይሸምታል። ከሸመተ በኋላ ራሱን ይጠቅማል። ራሱን እየጠቀመ ደግሞ መንግስትን ያገለግላል፣ አገርን ያገለግላል። ይሄ በአሁኑ ጊዜ የለም ማለት እንችላለን። አንደኛ እየተማርኩ ነው ወይ? ዜጋ ሁል ጊዜም ይለፋል ራሱን ለመጥቀም። ያውም ትልልቅ ዜጎች አይደሉም፣ ጎልማሶች አይደሉም። እነዚህ ገና ወጣቶች ናቸው፣ ህልም እያዩ ያሉ ወጣቶች ናቸው። እነዚህ ህልም እያዩ ያሉ ወጣቶች ፈተናው ወጧል፣ ተባስቷል። ለምን ደከሙ? ከተማ ያለው ለምን ያን ያክል ከቤተ መጻሕፍት እየሄደ ከቦታ ቦታ እየሄደ በክፍለ ሀገር ያለውን በኩራዝ እያጠና መብራት ማይደርስበት ሀገር ነው እኛ ሀገር ያለው ሁሉም ቦታ ያን ሁሉ ለፍቶ ፈተና ወጣ ማለት ምን አይነት ውርደት ነው? ይሄ በጣም የሚያሳፍር በጣም በጣም አገር አለ ወይ መንግስት አለ ወይ የሚያሰኝ ደረጃ ያደረሰን ነገር ይሄ ነው።
እንግዲህ እሱኛውን ደረጃ አልፎ አሁንም ሁለተኛ እንግዲህ ተሰረቀ ሲባል ቆይቶ አሁን ማህበራዊ ሚዲያ ተዘግቶ ፈተናው እየተሰጠ ነው እና ማህበራዊ ሚዲያ መዘጋቱና ፈተናው መሰጠቱ ላይ ምን አስተያየት ነው ያለዎት?
ማህበራዊ ሚዲያን መዝጋት ማለት አንደኛ መንግስት የራሱ ፍርሃት አለው፣ ከፍተኛ ፍርሃት አለው። ያ ፍርሃት ከየት ነው የሚመነጨው? የመንግስት አካላት ናቸው። የሀገር አቀፍ ፈተናዎች ድርጅት የመንግስት አንድ ክንፍ ነው። ሁለተኛ ደግሞ ፈተናው ከዚህ በፊት ተሰርቋል ተብሎ ከወጣ በኋላ ልዩ ግብረ ኃይል ተቋቁመዋል ከተባለ ያም የመንግስት ክንፍ ነው። መንግስት ውስጥ ምናልባት በመንግስት ያልተደሰቱ የተወሰኑ ወገኖች አሉ፣ ምናልባት መንግስትንም ለኪሳራ መዳረግ የሚፈልጉ። ይሄ አንድ የሚያመላክት ነገር ነው። ሁለተኛ ደግሞ ማህበራዊ ሚዲያ ተዘግቶ ፈተና ማካሄድ ለምንድን ነው ሲባል የማህበራዊ ሚዲያ አስተላላፊዎች ፈተናው ላይ አልደረሱም። ቅርበት ያላቸው ሰዎች ናቸው ፈተናውን ሊያወጡ የሚችሉ። የማህበራዊ ሚዲያውን ሳይሆን መንግስት መከታተል የነበረበት መዝጋት ያለበት የራሱን ክፍተት መዝጋት ነበረበት። የማህበራዊ ሚዲያም ይሁን ሌላው ሚዲያ የጽሁፍ ሚዲያውም ቢሆን በእጁ ነው። ይሄ ለማንም የማይመለስ ለማንም የማይታገስ መንግስት ነው። ይሄ ከዚህም በፊትም የታወቀ ነው። እጁ ረዥም የሆነ መንግስት ነው። ሁለተኛ ደግሞ ኃላፊነት የማይሰማው መንግስት ነው። ቢያውቁበት ኖሮ ማህበራዊ ሚዲያ ለራሱ ትልቅ ጠቀሜታ ይኖረው ነበረ። ህዝቡ አልፎ ሂዷል። እያንዳንዱ ዜጋ አልፎ ሂዷል። መንግስት ግን ኋላ ቀርቷል። ማህበራዊ ሚዲያን እንደ ጠላት የሚቆጥር ነው። ማህበራዊ ሚዲያ ለብዙ ዜጎች ለብዙ ነገር ለእያንዳንዱ የሚጠቅሙ ነገሮች ናቸው። ለትምህርትም ይሁን ለንግድም ይሁን ለምንም የሚጠቀምባቸው ናቸው። ማንኛውም ኢትዮጵያዊ መንግስት እነዚህን ይጠቀምባቸዋል? አይጠቀምም። ይሄ መንግስት የቀረው ያኔ ምናልባት ሶቪየት ህብረት በፈራረሰችበትና የኢትዮጵያ መንግስት ሊዝም አቋም በናወጠበት የቅይጥ ኢኮኖሚ በታወጀበት ጊዜ ያኔ የቆመና ህልሙም ያው፣ ሁለተኛ ደግሞ ሀሳቡም ያው፣ አላማውም ያው፣ ግቡም ያው የሆነ አንድና አንድ ሆኖ በዛው የቆመ ነው እንጂ ዘመኑ የሚፈጥራቸውን ነገሮች ለሀገሪቱ እንጠቀም ለራሱም እንጠቀም ዜጋውም ይጠቀም ብሎ የሚያስብ አይደለም። እና ማህበራዊ ሚዲያ ቢዘጋ ምንም ደንታ የሌለው ማህበራዊ ሚዲያን ደግሞ ለመዝጋት አይ ይሄን ፈቅጃለሁና ይሄ ሊፈጠር ይችላል ብሎ ሊያስብ የማይችል ኃላፊነትን የሚሰማው ነው ብዬ አላስብም።
በዚህ ላይ አስተያየቶቻችሁን እንግዲህ እንድትሰጡን እንጋብዛለን። አት ቪኦኤ አማሪክ ላይ በትዊተርም እንደዚሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። አሁን በዚህ ሙዚቃ እንሰናበት አይደለም?
አዎ፣ ስናስተናግዳቸው የምሽነውን የመስታወት አረጋው
እና ሄኖክ ሰማእግዜር ነን። ዝግጅታችንን በቴክኒክ ያቀነባበረው ዳን ብራውን ነው። ሙዚቃውንም የጋበዘን እሱ ነው። የጋቢና ዲጄ ፋቱ ጋር በመሆን
ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።
ሳም ኩክ ትዊስቲን ዘ ናይት አዌይ to the rock and roll.
key, you find the young and old twisting the night away. Yeah, twisting, twisting, man.